የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ በህብረተሰብም ይሁን በአገር ደረጃ ያለመነጋገር ውጤት ነው መደነጋገር፣ አለመግባባት፣ መጋባት።
ውጥንቅጥ በበዛው ግጭት በበረከተበትና
ይልቁንም የሰው ልጅ ህይወት በየቀኑ በከንቱ ሲቀጠፍ ማየት የየለት ገጠመኝ የሆነ በመጣበት ዓለም መነጋገር
ከዚህ ሁሉም በኋላ ቢሆን ቦታ አለው ይላሉ።
ከመደነጋገር መነጋገር የተሰኘው መጽሐፍ ደራሲ የስነ ልቦናና የነርቭ ሐኪም መምህር
ዶክተር ሳሙኤል ወልዴ አብረውን ያመሻሉ።
ከባህራዊል በኋላ የምእሰና ውስጥ ኢትዮጵያ ስደተኛ አለ ተብሎ የተነገረው በዳዊት ምክንያት ነው። እዚህም ከሆኑ ስለ ስደተኛ ሆኖ ስለሌሎች እንደተከራከር ነው። እኔ እሱን በማጣቴ በጣም ነው ቆሰለው። እንጀት
በማለፉ በጣም ልባችን ተሰብሯል። አንድ ወር ሙሉ በሆስፒታል በነበረበት ሰዓት ጠዋትም ቀንም ሌትም እየተፈራረቁ ኢትዮጵያኖችም ሶማሌዎችም ሲያሳክሙ የነበሩ ሲጠብቁ የነበሩ ሰዎችን አስከሬኑንም ለኢትዮጵያ ለመሸኘት ርብርብ ያደረጉትንም ሳላመሰግን ማለፍ አልፈልግም።
በቅርቡ ከዚህ ዓለም በሞት የተለየውን ጋዜጠኛና ደራሲ ዳንኤል ገዛኸኝን ህይወትና ስራ እንዘከራለን።
እሁድ ነሐሴ 12 2016 ዓ.ም ሰላም ጤና ስጥልን፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። እናንተም አብራችሁን አምሹ።
የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ።
ሰላም ጤና ይስጥልና አድማጮቻችን፣ እንደምን አምሽታችኋል? የሰዓቱን ዜናዎች የማቀርብላችሁ አስማማየ ነኝ። በአቶ ጌታቸው ቡድን የተጠራ ህወሓትን የማዳን ስብሰባ በመቀለ ተካሄደ። ለሁለት ከተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራር አንዱን ቡድን በሚመሩት የፓርቲው ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የተጠራ ህወሓትን የማዳን የተባለ ስብሰባ ዛሬ እሁድ በመቀለ ከተማ ተካሂዷል። የአቶ ጌታቸው ቡድን ዛሬ እሁድ ነሐሴ 12 ቀን 2016 ዓ.ም ስብሰባውን ያደረገው በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፈው ማክሰኞ የጀመረውን ጉባኤ እያካሄደ ከሚገኝበት የሰማዕታት ሐውልት አዳራሽ 1 ኪሎ ሜትር ያህል በማይርቀው በክልሉ ምክር ቤት አዳራሽ ነው። በዚህ ስብሰባ አቶ ጌታቸው ረዳን ጨምሮ 16 የፓርቲው ማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ከመቀለ ከተማ ከዞንና ከወረዳዎች የተወከሉ የፓርቲው አመራሮች መሳተፋቸውን የመቀለ ዘጋቢያችን ሙልጌታ ጽባ ከቦታው ዘግቧል። አቶ ጌታቸው ባሰሙት ንግግርም ስብሰባው ተቋማዊ ነጻነታቸውን ተጠቅመው የሚንቀሳቀሱ ሰዎች ፓርቲያቸውን ለማዳን የሚሳተፉበት ውይይት ነው ብለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና የብሔራዊ ምርጫ ቦርድ እውቅና ያልሰጠውን ድርጅታዊ ጠቅላላ ጉባኤ እያካሄደ የሚገኘው ሌላ ቡድን ትላንት ቅዳሜ ባወጣው መግለጫ በ13ኛው የፓርቲው ጠቅላላ ጉባኤ የተመረጡ የማዕከላዊ ኮሚቴ አባላት የስራ ዘመናቸው መጠናቀቁን ጠቅሶ ከእነርሱ መካከል የሆኑትና በጉባኤው ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙትን 14 የማዕከላዊ ኮሚቴ እንዲሁም የማዕከላዊ ቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ ማገዱ ይታወሳል። 14ኛው ድርጅታዊ ጉባኤ ከተሰየመበት ዕለት አንስቶ እንደ ተራ አባል እንጂ እንደ አመራር ፓርቲውን መወከል እንደማይችሉም አስታውቋል። ባለፈው ማክሰኞ የተጀመረው የዚህኛው ቡድን ጉባኤ ዛሬ እሁድ ለስድስተኛ ቀን ቀጥሎ መዋሉንም ሙልጌታ ጽባ ከስፍራው ዘግቧል። የጉባኤው ዝግጅት ሂደት የህወሓትን መተዳደሪያ ደንብና የአገሪቱን ህግ የጣሰ ነው ያለው የአቶ ጌታቸው ቡድን ህገ ወጥ ነው በሚል መኮንኑ ይታወሳል። ይህን ዘገባ በነገው ዕለት በስፋት እንመለስበታለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋዛ የተኩስ አቁም በሚደረግበት ጉዳይ ላይ ለመምከር ዛሬ እሁድ እስራኤል ይገባሉ ተብሎ ይጠበቃል። የጉዟቸውን በእስራኤልና በሐማስ መካከል ላለፉት 10 ወራት የዘለቀው ጦርነት እንዲያበቃ የሚያስችል የተኩስ አቁም ስምምነት እንዲደረስ ዋሽንግተን እያደረገችው ያለው ዲፕሎማሲያዊ ግፊት አካል እንደሆነም ተገልጿል። ብሊንከን ጦርነቱ ከተጀመረ በኋላ ወደ አካባቢ ያደረጉት 10ኛ ጉዟቸውም ዩናይትድ ስቴትስ እስራኤልና ሐማስን ሊያስማሙ ይችላሉ ያለችውን የድርድር ሐሳቦች ባቀረበችበትና ግብጽና ኳታር ሐሳቡ በተፋላሚዎች መካከል ያሉ ልዩነቶችን ለማጥበብ ያስችላል ብለው ተስፋ ባደረጉበት ማግስት የተደረገ ነው። የዩናይትድ ስቴትስ ባለሥልጣናት በድርድሩ ውጤታማነት ላይ አዲስ ተስፋ ያሳዩ ቢሆንም አሁንም ግን ጥንቃቄዎችን የሚፈልጉ ቀሪ ሥራዎች እንዳሉ እየተናገሩ ይገኛል። አንድ የባይደን አስተዳደር ከፍተኛ ባለስልጣን ባለፈው አርብ ለጋዜጠኞች ሲናገሩ እኛ ያደረግነው የቀሩትን ክፍተቶች ወስደን በመሰረታዊነት በምናስበው መንገድ በመዝጋትና በመተግበር ስምምነቱ ወደፊት ለመራመድ እንችል ማድረግ ነው ብለዋል። ብሊንከን በእስራኤል ጉዟቸው ከጠቅላይ ሚኒስትር ቤንጃሚን ኔታንያሁና ሌሎች ከፍተኛ የአገሪቱ ባለስልጣናት ጋርም ይመክራሉ ተብሏል። ይህ በእንዲህ እንዳለ እስራኤል ትላንት ቅዳሜ በወሰደችው የአየር ጥቃት ሁለት የሐማስ ከፍተኛ ታጣቂዎች መግደሏን አስታውቃለች። እስራኤላውያንን በመግደል ተሳትፏል ያለቻቸው ከፍተኛ ታጣቂዎቹ በዌስት ባንክ ጄኒን በተባለ ቦታ በመኪናቸው ውስጥ እንዳሉ መገደላቸው ተገልጿል። አድማጮች፣ የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ የባላስቲክ ሚሳኤል ወደ ኬቭ ተኮሰች። ሩሲያ ዛሬ በዚህ ወር ለሶስተኛ ጊዜ የባላስቲክ ሚሳኤል ጥቃት ማድረሷን ዩክሬን አስታውቃለች። ነገር ግን የመጀመሪያ ደረጃ መረጃዎች እንደሚያመለክቱት አብዛኞቹ ተመተው ወድቋል ሲል የኬቭ ወታደራዊ አስተዳደር አስታውቋል። የኬቭ ወታደራዊ አስተዳደር ኃላፊ የሆኑት ሰርሄይ ፓፕኮ በቴሌግራም የመልእክት መላላኪያ መተግበሪያ ላይ እንደገለጹት ሩሲያ በሰሜን ኮሪያ የተሰሩ ባላስቲክ ሚሳኤሎችን ተጠቅማለች ብሏል። ዘገባውን ያጠናቀረው የሮይተር ዜና ወኪል በበኩሉ የሚሳይሎችን አይነት በራሱ እንዳላረጋገጠ ገልጿል። የዩክሬን አየር ኃይል አዛዥ ሌተናል ሚኮል ኤልሽቹክ እንዳሉት ደግሞ ኬቭን ጨምሮ በመላ አገሪቱ በአንድ ጀንበር ከተኮሱ 8 ሚሳይሎች 5ቱን ማውደም መቻላቸውንና 8 የሩሲያ ሰው አልባ አውሮፕላኖችንም ማውደማቸውን አስታውቀዋል። ማሊያውያን ከአራት ዓመታት የወታደራዊ አገዛዝ በኋላም በኢኮኖሚ ችግር ውስጥ መሆናቸውን ገለጹ። የማሊ ወታደራዊ ሁንታ የአገሪቱን ፕሬዚዳንት ከስልጣን አስወግደው ስልጣን ከያዙ ከአራት ዓመታት በኋላም የበዙ ማሊያውያን ኢኮኖሚያዊ ችግሮች የተባባሱ መምጣቱንና የማያቋርጥ የኃይል መቆራረጥ የንግድ ድርጅቶቻቸውን እየጎዳ መሆኑን አስታውቀዋል። በምዕራብ አፍሪካው ሀገር እንደ አውሮፓውያን አቆጣጠር ነሐሴ 2020 በቀድሞ ቅኝ ገዢዋ በፈረንሳይ በሚደገፉ ሙሰኛ ገዢዎች በተስፋፋው የጂሃዲስት አመፅና የኢኮኖሚ ችግር ምክንያት የተቀሰቀሰው የህዝብ ቁጣ ተከትሎ ነበር መፈንቅለ መንግስቱ የተካሄደው። በማሊ የተካሄደው መፈንቅለ መንግስት ተከትሎም በተመሳሳይ ችግር ውስጥ በሚገኙት ቡርኪና ፋሶና ኒጀርን ጨምሮ በሳህል ቀጠናዎች ተደጋጋሚ መፈንቅለ መንግስቶች ተካሂደዋል። ብዙዎች ማሊያውያን አሁንም ህይወት እንዲሻሻል እየጠበቁ ናቸው። በእንጨት የሚሰሩ የቤት ውስጥ እቃዎች ማምረት የሚተዳደረው ኦማር ዲያራ ለሮይተርስ እንደተናገረው የኤሌክትሪክ ሁኔታን የያዙበት መንገድ ችግር ነው፣ ብዙ ማሊያውያን ከፍተኛ ኪሳራ እየገጠማቸው ነው ብሏል። እንደ አውሮፓውያን አቆጣጠር በ2021 በሁለተኛው መፈንቅለ መንግስት ስልጣን የተቆጣጠሩት የማሊ የወቅቱ ወታደራዊ ገዢዎች በየካቲት ወር ምርጫ ለማድረግ የገቡትን ቃል በማጠፍ በቴክኒካል ምክንያቶች ምርጫው ላልተወሰነ ጊዜ አራዝሞታል። የዓለም ባንክ የከፋ ድህነት መጠን እየጨመረ ባለባት ማሊ ያለው የኢኮኖሚ እድገት ካለፈው ዓመት 3.5% በዚህ ዓመት ወደ 3.1% ይቀንሳል ተብሎ እንደሚጠበቅ አስታውቋል። በአሁኑ ወቅት ከማሊ 90% የሚሆነው በድህነት ውስጥ ይኖራል። በመጨረሻም በአሜሪካ የአየር ላይ ትርኢት ተሳታፊዎች በከፍተኛ ሙቀት ምክንያት ሆስፒታል ገቡ። በአሜሪካ ኮሎራዶ በተካሄደው የአየር ላይ ትርኢት ተመልካቾች መካከል በአካባቢው በነበረው ከባድ ሙቀት ምክንያት 100 የሚሆኑት አስቸኳይ ሕክምና ሲፈልጉ 10 የሚሆኑት ደግሞ ወደ ሆስፒታል ተወስደዋል። ትላንት ቅዳሜ በተጀመረውና ዛሬም በሚቀጥለው ፓይክስ ፒክ ሪጂናል ኤር ሾው በመባል የሚታወቀው ይህ ትርኢት በታዋቂው የዩናይትድ ስቴትስ የባህር ኃይል ሰማያዊ መላእክት በሚል ስም የሚታወቁት የበረራ ኤግዚቢሽን ቡድን ትርኢት የሚያሳዩበትና የተለያዩ አይነት ዘመናዊና አንጋፋ አውሮፕላኖች የሚታዩበት ነው። የኮሎራዶ ስፕሪንግስ የእሳት አደጋ መከላከያ ክፍል በማህበራዊ ሚዲያ ላይ በለጠፈው መግለጫ አብዛኞቹ ታካሚዎች በድንገተኛ አደጋ ሰራተኞች ሕክምና እንደሰጣቸው አስታውቋል። አድማጮቻችን፣ ከአሜሪካ ድምፅ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ ይሆንላችሁ።
ሐምሌ 12 2016 ዓ.ም በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋርም እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን።
ከዚያ በፊት ግን አንድ የራዲዮ መጽሔት ወግ እናስቀድም፣
የሳምንቷን ምርጥ ግጥም።
ኦ ዛሬ ሰኞ ነው፣ ሰኞ ደስ ይለኛል፣ በሐሳብ መርከብ ላይ ያንሸረሽረኛል፣ አሪቲና ናና አደስ ይሸተኛል፣ በትዝታ ነፋስ አቅፎ ይወስደኛል፣ ሰኞ ደስ ይለኛል፣ እንደና አርምስትሮንግ ጨረቃ ላይ ያለው ወይ እንደ ኮሎምቦስ አንድ አገር ያገኘው ሆኖ ይስማኛል ሰኞ ደስ ይለኛል በሮቢን የኖረው በአፓርታይድ ስቃይ ልክ እንደ ማንዴላ የጥቆቹ ታጋይ 27 አመት ወህኒ ቤት ሰምብቼ የነገስኩኝ ያህል ከስር ቤት ወጥቼ ሆኖ ይስማኛል ሰኞ ደስ ይለኛል ከቀናት አብልጬ ካፌ ማረግበት ሰኞ የቀን ቅዱስ ብዬ ማስብበት የትዝታ ምንጣፍ ደስታ ያለበት ሰኞ ደስ ይለኛል ሳቅ ይበዛልኛል ያንን ቁንጅናሽን ውበትሽን አይቼ የጨለማ ዓለምን በፍቅር አብርቼ የኑሮዬን ቅመም መውደድን ሸምቼ እግር ያልነበረኝ መንታ ክንፍ አውጥቼ ሰኞ ቤቴ ገባው ፍቅርን ሸምቼ እንደ በርሊኑ ግንብ በርቅ እንደፈረሰው የልቤ አጥር ነበር የተደረመሰው ከሰኞ በላይ ግን ማክሰኞን ስወደው ከአስር ወዳጅ በላይ ባለውለታ ነው ፊታችን ተቀምጦ አበባና ቡና በፍቅር የቀለጥ ነው ማክሰኞ ነውና ያኔ ነው በክብር ያኖረሽ ጠቅልሎ እንደ ዲፕሎማት ልቤ ተቀብሎ ግን ማክሰኞም ቢሆን ሲሳይ ያወረደው ከማክሰኞ በላይ እሮብን ስወደው እሮብ ነበርና እጹብ ሽልማቴ ቀለበት ያሰረው ጣትሽና ጣቴ ሰኞ ማክሰኞ ሮብ እኚህ ናቸው ለኔ ቅዱሳን በዓሎች መንግስት ይሰርዘው የቀሩትን ቀኖች
ገጣሚ ሰለሞን ሞገስ የኔ ቅዱስ ቀኖች በሚል ርዕስ በቋጠራትና የሳምንቱም ምርጥ ባደረግና ግጥም የምሽቱን የራዲዮ መጽሔት ዝግጅታችንን ጀምረናል። ሰለሞንን እናመሰግናለን።
አሁን ደግሞ ለምሽቱ ቀዳሚ ያደረግነውን ዜማ እናስከትል።
Don't let me barrage
ከጊዜያችን የዓለም ፈተናዎች በአንዱ ላይ ትኩረት በማድረግ የተጻፈ ነው።
በግለሰብም ሆነ በማህበረሰብ ደረጃ ለሚገጥሙን የሚበዙት ግጭቶቻችን አንድም መጓደሉ ያስከተለው
ሁለቱም ፈተናዎቹ በገጠሙን ጊዜ አንዱ አይነተኛ የመፍትሄ አማራጭ መሳሪያ መሆኑን ይተነትናል መጽሐፋቸው።
በመግቢያችን ጠቆም እንዳደረግነው ጥንቅት በበዛው ግጭት በበረከተበትና
ይልቁንም የሰው ልጅ ህይወት በየቀኑ በከንቱ ሲቀጠፍ ማየት የየለት ገጠመኝ እየሆነ በመጣበት ዓለም መነጋገር
ከዚህ ሁሉ በኋላ እንኳን ቦታ አለው የሚሉን
ከመደነጋገር መነጋገር የተሰኘው መጽሐፍ ደራሲ የስነ ልቦናና የነርቫኪም እንዲሁም መምህሩ
ዶክተር ሳሙኤል ወልዴ ናቸው። ምሽቱ የራዲዮ መጽሔት ወግ በስልኩ መስመር ብቅ ብለዋል።
ዶክተር ሳሙኤል በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉና ዴትኛ ያረክ ነው ከዚህ
ተማኛለሁ። ታንክ ዩ ሶ ማች። ዛሬ ታዲያ የአድማጭ ጥያቄ ወይንም ለሐኪሙን ይጠይቁ የሚሆን እርሶን ሙያ የሚመለከት ጥያቄ ሳይሆንም እናነሳው በተጻፈበትም ዘመን ዛሬም ከኢትዮጵያ ወቅታዊ ሁኔታዎች ጋር መዋደድ የሚችል በ2012 ካሳተሙት ከመደነጋገር መነጋገር በሚል የጻፉት መጽሐፍ የሚመለከት ነው። ምናልባትም በጻፉት ጊዜ የፈሯቸው ነገሮች ይደረሱ ይመስላል። ታላቅ እህቶ ለህልፈት መዳረጋቸውን ከገለጹበት ቤተሰባዊ አሳዛኝታ እስከ ሀገራዊ አሳሳቢ ሁኔታዎች ያነሳሉ። ለመሆኑ መጽሐፉ የተጻፈበት ዋና ዓላማ ምንድን ነው? ከመደነጋገር መነጋገር እንዴት ለምንና ለማን ተጻፈ? ስለምንስ ነው?
ይህ በጣም ትልቅ ጥያቄ ነው። አሉላ መሰክራለሁ። ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ በህብረተሰብም ይሁን በአገር ደረጃ ያለመነጋገር ውጤት ነው መደነጋገር፣ አለመግባባት፣ መጋባት። እና በዚህ ስሌት ቃል ግለሰብ ከውልደት ህይወት ዘመን ሁሉ በግድ ህይወታቸው የተቃና ኖሮ እንዲኖሩ ቤተሰብ ከዛም የቀጠለ የሚሄድ ዋናው የህይወት መገለጫ ነው፣ የማንነት መውጫ ቀዳዳ ነው። ይህ መጽሐፍ ለማን ተጻፈ? መጽሐፉን ስጽፍ አንደኛ እንዳነሳኸው ያለ ጊዜዋ የተለየችን ታላቅ እህቴን እሷን እያሰብኩ በዛ ጠባት አንበሪ ስለነበረች ማሰላሰል የሚችሉትንም እንደዚሁ ልጅዋን እያሰብኩኝ በሁለቱ እድሜ መካከል እንደዚሁም ደምቃቴ እድሜ ባለፈ ያሉ ሰዎችን በአእምሮ እያስቀመጥኩኝ ግልጽ የነበ እንደዛ እያለ ከፍ እያለ እስከ ሀቅ ደረጃ ይሄዳል። እና ንግግር የሌለበት አይለም። አንዳንዴ ይገርመኛል ሰዎች በቃ እኔ አልናገርም ብለው አቅመፈው ቁጭ ሲሉ ያም ራሱ ንግግር ነው። እያንዳንዱ የህይወት የባህሪ ነጸብራቅ ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ በህብረተሰብም ይሁን በሀገር ደረጃ ትክክሉን ካለመረዳት እየተነሳ የሚመጡ አለመግባባቶች፣ የሚመጡ ግራ መጋባቶች በሀገራችንም በዓለምም የሚጠየቅበት ነው። ያለመነጋገር የሚደርሷቸው ቀውሶች በማያልቅ ቆቱ ምንድነው
የመጽሐፉን ፋይዳ በሚያመላክቱበት የጽሑፎ አንጓ ያለንባት ዓለም በተራራቁ የፖለቲካ አተያየቶች የተወጠረችበት ጊዜ ነው ይላሉ። በውጭ ሀገራት በዘር ልዩነት መጤጠል አመለካከቶች የከሰቷቸውን አክራሪ አዝማሚያዎች ያነሳሉ። በሀገር ውስጥ ባለፉ ቅርብ ዓመታት ውስጥ የታዩ ጎሳ ተኮር ፖለቲከኞችና አክቲቪስቶች ይላሉ ጽንፈኛ አስተሳሰቦች የከሰቱትን አደገኛ ሁኔታ ቀጣይ አቅጣጫ በስጋት ያነሳሉ። ታዲያ በጊዜው መጽሐፎ የዛሬ 4 ዓመት ግድም በኋላ የተከተሉት ነገሮች በሌሉበት ነበርና የጻፉት ያኔ የፈሩት ጥፋትና አልቂት ውድመት ከመድረሱ በፊት ነበርና የዚህን የተሳካ ተግባቦት ፋይዳ የገለጹት አሁን ምን ይታዩታል?
አሁን አንዳንዴ በሀዘን ነው ነገሮችን አይረው። ምክንያቱም ጥቂትም ሲሆን ያለብዙ ሰዎች ይህንፍር በትክክል አንዱ ሚንተኑ ቢሆን አንዳንዱ ነገር ያለፍንበት የህይወት ጥፋትና አልቂት የህይወት መመሰቃቀል አንዳንዴ በሀዘን ነው የማየው። እና አንዳንድ ጊዜ የምትችለውን ታደርጋለህ፣ ሌላው ሰው ተቀብሎ ጥቅም ላይ ካለዋለው ያ ሀሳብ ዝም ብሎ ሀሳብ ብቻ ሆኖ መቅረቱ ለሀሳቢ ትንሽ ያሳዝናል። አንዳንዶች ደግሞ የተጠቀሙበት ሲናገሩ ሰማለው። ጥልቅና ሰላምን በማምጣት ዙሪያ የሚሰሩ ሰዎች እንደ አዋቢ መጽሐፍ አድርገው ይጠቀሙበታል። ግን መጽሐፉ ይገርማል። አሁን ባለፉት 4 ዓመታት ብሮችን ባሻገር ከተጻፈ ትንሽ ቆይቷል እና ኢትዮጵያ ውስጥ ያለን የታሪክ ሂደትን፣ የፖለቲካ አቅጣጫን፣ ይሄ ሁሉ እልቂት፣ ይሄ ሁሉ ሀዘን፣ ይሄ ሁሉ ጥፋት በህዝባችን ላይ ላይሆን ይችላል ብዬ ስለማስብ የሆነው ነገር ያሳዝነኛል እና ወደዚህም ጥቃት የተገባበት የሀሳብ መነሻው ያለመነጋገር ውጤት ስለሆነ ብዙ ጊዜ ይገርማል። አሉላ ህጻናትነት የምናስባቸውን የምንመለከታቸውን ሰዎች አናቃቸው። ርቀት ባለን በግምትና ይሆናል በሚል እሳቤ ጣችን ባለ ቁጣ ተነሳስተን በጠላትነት ፈርጀንባቸው በላቸው ላይ እያለ ራሄል ጭካኔ እንሄድባቸዋለን እንጂ የምናቃቸው አይደሉም። ምንድን ነው ህልምህ? ምንድን ነው ህልምሽ? ነገም ብታገኝ ሀዘንህ ምንድን ነው? ምን ያስደስትሃል? ምን ያሳዝንሃል? ምን አይነት ጨዋታ ያስቃል? ምኑ ያናድድሃል? በሚል በዛ አይነት ሰርፉ ሰዎች ተዋውቀው ተገናኝተው ተነጋግረው ቢሆን ይሄ የጠላትነት ሀሳብና መንፈስ በጣም ነው ወደ ታች የሚረግበው እና ብዙ ጨክነንም ሊሆኑ ይችላሉ ብለን የምንገምተው ይዘን ነው የምንነሳው እንጂ ትውውቅና ተግባቦቱ ንግግሩ ቢኖር ብዙ ጊዜ በሁላችንም ዘንድ በጋራ የምንካፈላቸው ደስታም ይሁን ሀዘን አለ። እንደ ሰው ሰብአዊነታችን ያካፈለን ያጋምድን የጋራ ሀሳቦች ስለሚኖሩ በመነጋገር ሂደት ውስጥ ብዙ ችግር ይፈታ ነበረ። አሁን ግን ያው እንዳልከው ያለፉት ነገሮች ስጋት የነበሩ ይሄ ነገር ወደዛ እንደሚቀጥል የታወቀ ነው። በማናውቀው ሰው ላይ ለመጨከን በጣም ቀላል ነው እና ካለመነጋገር እንጂ የህዝባችን ቄትና ጥፋት እንዲሁ ለዛ የሚያደርሱ ነገር ኖሮ ነው ለማለት በጣም ይከብደኛል።
የስነ ልቦናውን እሳቤዎች፣ የተግባቦቱን ዘዴዎች፣ ስልቶች ከማንሳታችን በፊት የግብታዊነት መዘዝ ትውልድ ነቅሎ የማይጨርሰው አረም ዝርቶ ማለፉ ነው እና ይላሉ። በስሜት ተገፋፍቶ የማይሽር ታሪካዊ ጠባሳ ጥሎ ከማለፍ ዘመኑን በጥበብ እየመረመሩ ዘመን ተሻጋሪ መላዎችን ለመዘየድ መነጋገር ቁልፍ ነው ይላሉ። ዶክተር ሳሙኤል በርሶ እይታ ያ ከሩቅ የፈሩት ዘላቂ ጉዳት ቀደም ብለው አንዳንዶቹን አንስተዋል። ዛሬ ደረሰ አይመስሎትም ወይ? ከሆነስ የመነጋገር ዘዴ አሁን ባለንበት በቆምንበት ቦታ እነኚህን ችግሮች እንዴት ለመፍታት ይረዳ ይሆን?
ማየው ስቶሮችንም ሳይሆን ስሜታችንም ጥፋትና ለጥፋት የሚያነሳሳ በበቀለኝነት እንድንወጣ የሚያደርገን ነገር የሰማን ያንን ደግሞ ከእኛ ጋር አብረው የሚያስተጋቡ ስሜታችንን ሲገቡ ወደኋላ እንድናራግብ ወይ የሚል ድምፅ ስለማንሰማ ግዴለም ሌላም እይታ ሊኖረው ይችላል። ይሄ ሌላም ግን ይሄ ነገር ሊታይ ይችላል። ነገሩን የሚያዘግየን በዚህ ሀገር አድቮኬት የሚባለው እስኪ ሌላ ደግሞ ሀሳብ በዚህ ጉዳይ ላይ የሚጠራ እስኪ እንደዚህ ሌላስ ተርጓሚ እስካለው ሁኔታዎች ወደኋላ እንድንረግብ ካደረገ ግብታዊነት ነገን አስቦ አይደለም ሰዎችን ያለበ ግብታዊነት ቅጽበታዊ የሆነ ስሜታዊነት ታቅሞ የሚወነጨፍ ጦር ነው። ስለዚህ ምን ሊያመጣ ይችላል? ከዛስ በኋላ ያለው ነገር ምን ይችላል? የሚለውን በእርዳታ ልቶ ስለማይወነጨፍ ጥፋቱም እንደዛ ከገደሉ በኋላ ነው ግምት የሚመጣው እና ይሄ እንግዲህ ደጋግሞ ሀገር የሰውነት የፊት ነጥ ነው፣ የታሪክ የምትበሻሸት ነው እና ሀገራችን ያለው የፖለቲካ አቅጣጫ የሚሆን የኑሮ አቅጣጫ ከዚህ ከግብታዊነት ወጥቶ በዙሪያ አሳይ ድምፅ ካላቸው ሰዎች ከበባ ወጥተው የተለያየ ሀሳብ እየተናጨፈ እየተባሉት ነገሮችን ከዛሬ ከነገ ወዲያስ ምን ይመስላል የሚለውን እያስተያዩ ማድረግ እንግዲህ ያለበት ነገር ካልሆነ እጅግ እጅግ አደገኛ ነው። ስለዚህ እሱ ፍርሃታችን እንግዲህ እንደዚህ አይነት የሚገለጥ ነገር በጣም ነው የሚያሳዝነው።
ዶክተር ሳሙኤል፣ እስኪ ደግሞ ወደ ተጨባጩ የተግባቦት ፋይዳን ወደሚመለከተው እንለፍ። ሀሳብ የሚገለጥባቸው የንግግር አይነቶች በሚለው ስር የዘረዘሯቸውን አቀራረቦች እናንሳና አንዳንዱን መልከት ብናደርግ፣ አንድ ሰው መልካም ተግባቦት እንዲፈጠር በመርህ ደረጃ በአቀራረብ ደረጃ ማወቅ ያለበት ጉዳዮች ምን ይሆኑ? የጠራ ሀሳብ የመረዳት ሁኔታ እንዲፈጠር ጭምር። ምክንያቱም ቅድም እንዳስረዱት በተገቢው መንገድ አለመግባባትና አለመታወቅም ጭምር ነው የከፋውን ሁኔታ የሚያስከትለው ቢያንስ አንዱ ምክንያት ነው ብለዋልና፣
ይህንን የሀሳብ ግልጽነት መነጋገር የሚለውን ነገር ለመግለጥ መጽሐፌ ላይ የተጠቀምኩባቸው ምሳሌዎች አንደኛው አርማኛው የአሜሪካ ፕሬዚደንት ሮናልድ ሬገን ታሪክ ነው። ልጅ ሆኖ የገጠመውን ገጠመኝ ከተናገረበት የተወሰደ ነው። እና ምንድነው የሆነው? ሬገን ባደገበት ዘመን፣ ወጣት የሆነበት ዘመን ሰው ጫማ መግዛት ሲፈልግ ሱቅ አይደለም የሚሄደው፣ ጠፈር ጫማ ሰሪዎች ነው የሚሄዱት። እና ሬገንም አዲስ ጫማ ፈልጎ ሰፈራቸው ወዳለ ጫማ ሰሪ ይሄዳል። እንደማቁም ከተለከለ በኋላ ጫማ ሰሪው ምን አይነት ቀለም ያሉ ጫማ ትፈልጋለህ ብሎ ጠየቀው። ወይገን ወረቀቱን ከፍቶ ጫማውን ሲያየው የተሰጠው ጫማ አንዱ ጥቁር ቀለም ያለው የሌላው ደግሞ ቡኒ ቀለም ያለው ጫማ ነው የሰጠው። እና በዚህ ጊዜ እኔ ይህንን ጫማ እሺ አልሄድም፣ ይህን ማድረግ አልችልም፣ ያመንም እንኳን ወይገን ትንሽ ስታይልሽ ቢሆን የታወቀ የሆሊውድ ሰው ነው፣ ግን በልጅነቱ አላረገውም አልወስደውም አለ። እና በህይወቱ ዘመን ሁሉ ያረሳውን ትልቅ ነገር አስተማረው። አንተ ራስህ አስበ ይሆነኛል የምትለውን ነገር ሌሎች ባንክ ህይወት እንዲወስኑ አቅምና ጉልበት ሸኘው። እና እንደዚህ ብዙ ጊዜ ምን ፈልገው እያለን ምን እንደፈልግ ምን እንደሚያዋጣል እያወ እዚህ በግልጽነት እኛ ሳንነበር ሌሎች ሰዎች እንደው በቃ አይተው የገባቸውን ገብቷቸው ለእኛ የሚጠቅም ይመስለን እና ጠብቀን መጎዳት። ስለዚህ አንደኛው የግልጽነቱ እዛ ጋር በጣም አደገኛ ካልሆነ ኪሳራ ውስጥ እንዲያስገባን ለማሳየት ነው። እና በሌላም ጊዜ ደግሞ እኔው ራሴ የተለማመድኩት ነው። አንድ ጊዜ ኢትዮጵያ ቤተሰብ ለማየት ሄጄ ክረምት ነው፣ ዝናብ ይዘንባል። ጠፈት ሲል ጭቃው ፀሐይ ወጣ ስትል ጫማዬን ለማስጠረግ ሊስትሮ ተራ አሁን ይኖር አይኖር አላውቅም። ድሮ ግን ደስ እንደዚህ ሄደን ጫማችንን ለማስጠረግ ምንግልባቸው ቦታዎች እዛ እያስጠረኩ ያለው አንድ ሴት መጥቶ ተቀመጥ ያደረገችው ጫማ የቆዳ ጫማ ቦስ ከሊስቶች መካከል ሆነ ያለ ሌሎቹን ገፋፍቶ ቁጫል እና በደንብ በኃይለኛ ፍጥነት እዛው ቁጭ ብዬ ጎርሾ ጨርሻለሁ አላት። እና ስንት ስትየዋ ማማ አስበው ይስጡኝ አላት። ሴትዮዋም ከዛ እሺ ብላ ቦርሳውን ከፍታ ናምሳሳንቲ እና በዚህ ጊዜ ልጁ በጣም ተናደደ። አስቡ ሚስቱ ትልቅም ትጠቀኛለች እያሉ ሴትዮዋን ብቻ ማራገም ያለ እና በሌላ በኩል የተቀመጠው ደንበኛ ደግሞ አስበው ስጡኝ አል ከአስባ ሰጣች ምንመስልያቁ ያናድዳል ስለታረፈ ሌላው እና አንዳንዴ እንደዚህ ነው። በቃ ሌሎች ለሌሎች ትህትና ይመስላል አውትሶርስ ማድረግ የምንፈልገው ነገር
ያደረጉልን ያው ከባህል ተፈለ ሚጠራ ያደረገ ራሱ ንግግር ተግባቦት አንደኛው መግለጫ ሰዎች ያደረጉትም አያረጉትም በግልጽ መነጋገር ከመደነጋገር መነጋገር የሚለውን ከስነ ልቦናም አንጻር ተግባቦት የሚባለውን ስልቶችና ከግለሰብ ከቤተሰብና ማህበረሰብ ድረስ ያላቸውን ፋይዳ የሚያሳየውን መጽሐፉን መነሻ በማድረግ ነው የተወያየ ነው። ግጭቶች የበረከቱበት በዓለም ዙሪያ ማለት ይቻላል አሁንም ያልተፈቱ ያልጠገጉ ቁስሎች ያሉበት ትኩስ ሰዎች የሚገደሉበት ሁኔታ ያለበት አገርም ዓለም ውስጥ ነው ያለነውና ውይይቱን ግግሩ በዚህ ዙሪያ ይቀጥላል። በሌላ መሰል ቃለ ምልልስ መልሼ እንደማገኙ ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
አድማጮች ከመደነጋገር መነጋገር በተሰኘው መጽሐፋቸው ዙሪያ ከስነልቦና ሳይንስ አዋቂው ከዶክተር ሳሙኤል ወልዴ ጋር የጀመርነው ወግ አልተቋጨም። ቀሪውን በቀጣይ ፕሮግራማችን ይዘን እንቀርባለን። ለአሁኑ እንግዳችንን ዶክተር ሳሙኤል ወልዴን እናመሰግናለን። እግዚአብሔር ይስጥልን። ሲዋን በሚል ርዕስ ከኢትዮጵያ ድንበሮች ተነስቶ እጅግ አደገኛውን በረሃና ብዙ ሺዎችን የበላውን የባህር መንገድ የሚተርክ
እገኝነት ወደሚያገኙበት ሶስተኛ ሀገር እስከሚላኩ ድረስ ጊዜያዊ መኖሪያቸው ባደረጓት በየመን ያሳለፉትንና
በተቀላላውም መከራ በበዛበት የስደት ጉዞ የገጠመውን ፈተና የሚያሳይ መጽሐፍና
እንዲሁም The Journey to Death, 72 Hours in Sahara Desert and 41 Hours on Red Sea በሚል ርዕስ ወደ እንግሊዝኛ ቋንቋ የተረጎመውን መጽሐፍ ለንባብ አብቅቷል።
በምሽቱ ቅንብራችን ሕይወትና ሥራውን የምንዘክረው
በቅርቡ ከዚህ ዓለም በሞት የተለየው ጋዜጠኛና ደራሲ ዳንኤል ገዛኸኝ
ከቅርብ ጓደኞቹም ሁለቱን ጋብዘናል።
በጣም አመሰግናለሁ አሉላ። ዘላለም ገብሬ ይባላለሁኝ። ኢትዮጵያ ውስጥ በነበርኩበት ሰዓት በነጻ ሚዲያ ውስጥ በጋዜጠኝነት አገለግል ነበር። ከዛም በኋላ ከምርጫ 97 በኋላ በተከሰተው የሀገራዊ ተቃውሞ ምክንያት ከሀገር ተሰድጄ አሁን በሰሜን አሜሪካ እገኛለሁ። ለኖርበት የነበረው በሺካጎ አካባቢ ነበር። ኮሮና ከመጣ በኋላ ወደ አትላንታ ጆርጂያ መጥቼ እዚህ እኖራለሁኝ።
ታምረ ሰርቪስ ከመባል ያለው ኢትዮጵያ በወንጭፍና አስኳል ጋዜጣ ዋና ዘገኘት ሰርቼ ነበርና በ1998 በኢትዮጵያ አቆጣጠር ህዳር 18 ቀን ከጓደኛዬ ከዳሬድ ጋር ሆነን ከኢትዮጵያ የወጣ ነው። ቴክሳስ ዳላስ ከተማ ውስጥ ነው የምኖረው።
አመሰግናለሁ። በቅርቡ ከዚህ ዓለም በሞት የተለየውን ወዳጃችሁን ጋዜጠኛና ደራሲ ዳንኤል ገዛኸኝን እናስታውሳለን። ዳንኤል በጣም የሚታወስበት አይነተኛ ስራው ተደርጎ የሚታዩ ሁለት መጽሐፍትን ጽፏል። ዘግናኝና በፈተና የተሞላ 41 ሰዓታት የጀልባ የ71 ሰዓታት የሳህራ በረሃ እጅግ አደገኛ ጉዞ የሚተርክ ስደተኞች የሚያሳልፉትን የሚገጥማቸውን ፈተና በጉዞ የሚታዩትን እጅግ አሰቃቂ ሁኔታዎች የሚተርክ ነው። ምናልባት ህይወቱንም መንገዱንም ተጋርታችሁ ይሆናል። እስኪ ወደዚያ ዝርዝር ከመዝለቃችን በፊት ዳንኤልን እንዴት ታስታውሱታላችሁ? ምን አይነት ሰው ነበር? እንደ ጓደኛ እንደ ወዳጅ በቅርብ እንደሚያውቀው ሰው ጭምር ከሌሎች ጋር ያለውንም የሚታወቅበትን ጸባይ ታምራት ጋር ተልጀምርና ወደ ዘላለም መለሳለሁ።
ዳንኤል ማቀው ኢትዮጵያ ውስጥ ነው ሞገድ አዘጋጅ ሆኖ የቃል ኪዳን መጽሔት ጋዜጣ ማዘጋጅ ሆኖ ማቀው በጣም ጥሩ እና ጠንካራ ልጅ እንደነበረ አውቃለሁ። ከዛ በተፈጠረው ችግር ሁለታችን ተመካከል ነበረ ከሀገር ለመውጣት። እሱ ሰኞ ዕለት ዳር 19 ክስ ነበረበት ፍርድ ቤት። ወደ 8 የሚሆኑ ክሶች ወደ ፋይናል ደረጃ ደርሰው ነበር ለውሳኔ። ያንን አስቦ ነገረኝ። እኔም ክስ ነበረብኝ። ሁለታችንም ተነጋገረና ዳር 19 እሱ ፍርድ ቤት መቅረብ ነበረበት ለውሳኔ። 18 ከኢትዮጵያ ወጣን። ዳንኤል ማለት ለራሱ ያልኖረ ለሰው የኖረ ደግ ሰው ነበረ። ህይወቴ እኔ እንቆጨ ነገር ቢኖር የእሱ ችግሮች ማለት ነው። በጣም ጠንካራ፣ በጣም የሚገርም ነው። ምን እንዳደረገ ምን ታሪክ እንደሰራና እነግራለሁ። ባዝ በጣም ተንከራልሽ ነበር።
ዘላለም አንተስ ዳንኤል እንዴት ታስታውሰዋለህ?
ዳንኤል እውነት ለማስታወስ ብዙ ነገሮችን ነው ወደኋላ እንድመለስ የሚያደርገኝ። ምክንያቱም ከመጀመሪያው ጀምሮ ሰዎችን የመውደድ ባህሪው በጣም የተለየ ፍጡር ያደርገዋል። እንዳጋጣሚ ታምራት ሰርቪስም ነበር አብሮት ወደ ድሬዳዋ ተደብቀው በምርጫ 97 ወቅት ላይ ሁለቱ ሆነው ነበሩ። ደውለውልኝ እና በምን በኩል እንሂድ ብለው ጥያቄ ያቀረቡልኝ ከሀገር ለመውጣት ባሰብንበት ወቅት እና ከዛን ጊዜ ጀምሮ በጣም የተለየ ለሰው ልጅ ፍቅር ያለው ነበር። ከዛም በፊት እንግዲህ በቃል ኪዳን ላይ ሲሰራ ማቋቋለው ከዛም በኋላ ሞገድም ላይ የሚገርም ነገር ዳንኤል ገዛኸኝ ማለት ታምራት እንደገለጸው ለራሱ ሳይሆን ይኖር የነበረው ለሰዎች ነበር። ህይወቱ እስካለፈበት ጊዜ ድረስ ከመንግስት እንኳን ከሚያገኘው አሁን ብዙ ጊዜ አልሰራም። በህክምና ላይ ስለነበር መንግስት ነበር ሶሻል ሴኩሪቲ የከፈለው የሚኖር የነበረው እና ከዛች ገንዘብ ላይ እንኳን ለተሰደዱ ጋዜጠኞች፣ በየመን ላይ ለሚኖሩ ዜጎች፣ ለተቸገሩ ወገኖች ቀድሞ ደራሽ አጉራሽ የሆነ ልጅ ነበር እና የሚገርምህ ቀጥተኛ ተናጋሪ ነው። ግልጽ ነው ንግግሩ። እውነተኛ ጓደኝነት ያለው ምንም የሚሸሽግ ነገር እንደሌለ ነው። ምናልባት አንዳንድ ጊዜ በራሱ ጉዳይ ላይ ብቻ የሆነ ነገር መናገር ካልፈለገ ላይነግርህ ይችላል። የሌሎች ሰዎች ነገሮች ካሉ ግን በቀጥታ መጥቶ ይሄ እንደዚህ ነው፣ ይሄ እኮ ብታረግ እንደዚህ ነው ብሎ የሚመክርህና እንደገና ያንን ነገር ካላስተካከልከው ራሱ አስተካክሎ የሚሰጥህ መልካም ወንድም፣ መልካም ጓደኛ፣ መልካም የስራ አጋር ነበር። ግን ከ2017 በኋላ ባጋጠመው የኩላሊት በሽታ ሲታመም ቆይቶ እንግዲህ ባለፈው ሳምንት አካባቢ ነው ያረፈው። በእንደዚህ አይነት ሁኔታ ነው ዳንኤል የምናስታውሰው። ታሞ እንኳን እኛ ሳንሆን የምንጠይቀው የነበረው እሱ ነበረ። እየደወለ የሚጠይቀን ሰው አስተዋሽ ነበር፣ ሰው ጠያቂ ነበረ።
በስደት ዘመናችሁ የመን በነበራችሁ ጊዜ በዚያ የሚገኙ ስደተኞችን አብሮ የተሰደዱ ጋዜጠኞችን ወክሎ ለሚገጥሙ ፈተናዎች ለመገናኛ ብዙሃን ተወክሎ ይናገር እንደነበር እናስታውሳለን። ከእኛ ጋርም የነበረው ግንኙነት በዚያ መልኩ ነበርና ታምራት ቀደም ብዬ በጠቀስኩት መጽሐፉ በስፋት የሚተርከውን ጉዞ አብረህ አድርገሃል። እስኪ ጉዞአችሁን ወደ ኋላ መለስ ብለህ አስታውሰን። ምን ይመስል ነበር በመጽሐፉ? እጅግ የሚያሳዝን የሚዘገንን፣ ምናልባትም በሩቅ የምናውቀው የሚመስልን የብዙ ስደተኞችን የህይወት መስመር የገዛ አጋጣሚውን ዋቢ በማድረግ ዳንኤል በመጽሐፉ ይተነትናል። በሶማሌ በኩል አድርጋችሁ አቋርጣችሁ ወደ የመን ማቅናታችሁን ቀደም ብለም ጠቀስ አድርገሃል። በመጽሐፉም ስምህን ያነሳል ጉዟችሁን በሚተርክበትና ምን ይመስል ነበረ ታምራት? እስኪ ያስታውሰን።
ጓደኛችን ግሩም ተክለሃይማኖት የሚባለው የመን ነበረና ቤተሰብን ጠየቅናቸው። የተወሰነ ቃት ረቀላለው ባህሩን ትንሽ አስቸግርም አመልችም እንደዛ ከሆነ ብለን ያው ተነሳንና ህዳር 18/1998 ከኢትዮጵያ ወጣን፣ ሶማሊያ ሀገር ገባን። ሶማሊያ ሀገር ባንስ 18/19 ቀን እግር መንገድ እየሄድን አንዱ ጎሳ ይዘናል 600 ብር የተከፈልን እያለን ቦሳሶ ደረስን እና በጣም ቦሳሶ በጣም አስቸጋሪ ቦታ ነበረና ተቸግረን ነበረ። በጣም እሱ ጠንከር አልች ነው። በጣም ብዙ ነገር ለዩናይትድ ኔሽን እዛ ቦሳሶ አመልክቶ ትንሽ እንክብካቤ ያደረጉልን። እሱን ታሞ ነበርና ትንሽ እንክብካቤ ያደረጉልን። 9 ቀን ቆየን። ከዛ ወደ ቦሳሶ ከቦሳሶ በባህር 41 ሰዓት ነው። አካሄዱ በጣም አስቸጋሪ ነው። በጣም ያሳዝናል። ምንም የምታየው ነገር የለም ባህሩ ላይ። በቃ ምናለሱ ይሄ መንገድ እኮ እግዚአብሔር መንገድ ነው፣ ሰው የሚሄድበት መንገድ አይደለም። እግዚአብሔር ብቻ የፈለገው ያድርገን፣ ገበሬ ይጠብቀን ምናምን እያለ ነበር መሄድ ነው። ከመንገዱ መሀል ላይ ሞተር ቆመ። በቃ ሰውም ለቅሶ በጣም ተቸገርን፣ አለቀስን። በኋላ ያው እግዚአብሔር ፈቅዶ ባህሩን ብለን ከ41 ሰዓት በኋላ የመን ደረስን። የመን ስንደርስ ስንወርድ አንድ ሰው የለም፣ ሁሉም ሮጦ ጠብቷል። እኛ ለካ እናናቅም ወጣችን ጋር ተጋብተን ዝም ብለን ሄዳለን፣ እንጠራለን፣ እንሄዳለን፣ እንጠራለን። ከቢያንስ ከ8 ሰዓት ጉዞ በኋላ መንገድ ላይ ደረስን። ያው የመኖችን አገኘን። የመን በጣም ጥሩ ህዝብ ነው። ተቀበሉን፣ ምግብ አበሉን። ከዛ እኛ ብር ነበረ እና ዶላር ስነሳያቸው እያዩ ይገረሙ ነበር። ከዛ ወደ አደን ለመሄድ ጀመርን። እያደረን ወደ 3 ቀን 4 ቀን እየሄድን
በምንድን ነው የምትሄዱት?
እኔ በግር ግማሹን መኪና ስለምን ያው የመኔዎች ደጎች ናቸው፣ አሶ በትዝገው የመን በጣም ደግዝ ነው የተወሰነ መንገዶች ሲና ከዛ እንወዳል ከዛ በድርግ ያለን በአምስት በስድስት ቀን አደን ደረስን። ዩናይትድ ኔሽን ለመመልከት ስንሄድ ዝግ ነው። አዲስ ዓመትና ክሪስማስ ነበረ። ቆየን ከሳምንት በኋላ ሲከፈት አመለክ ልናመለክት ስንሄድ ገና ነው አሉን። ጠበቅንና አመለከትን። እዛ ማመላለስ ብዙ አዙ ጊዜ አረቦችንን ቅድሚያ ይሰጣሉ፣ ከዛ ሶማሌን፣ ከዛ ነው እኛን የሚያዩት። ከዛ ይህን ነገር ስንል በመጨረሻ ላይ ኢንተርቪው አደረጉን። ከንታዲ በኋላ ወረቀት ፕሮቴክሽን ወረቀት ለመስጠት አስቸገሩን። ከዛ ዳይል እንደዚህ እኮ ነው ምናምን እዚህ ከለከሉ ስለው ና ታምዳ ድንበር ነገ ራብ አድማ እናደርጋለን እንዴት እንደምችል እንታያለን። ከዛ ሁለታችን ብቻ ይዘን ሰልፍ አድርገን ራብ አድማ አደረገው አንድ ቀን ሙሉ ማለት ነው። ስናደርግ ሴትዮዋ በወቅቱ ቤቷ ስለነበረች ሴኩሪቲ ደውሎ ነገራት። እንዳለኳቸው ነገ ጠዋት እናናግራቸዋለን። መጣች ጠዋት በንጋታ አናገረችን። እኛ መጣለን ሚሆን ስጭን ወረቀት ካለፍንም ስጭን ወረቀት አለች። ሻለችን ለሳምንት አገሱ አለችን። ሳምንት ብንጠብቅ ምንም ነገር የለም። ሁለተኛ ራብ አድማ ልናረግ ስንል ምግብ አለችን ነገርናት። ስለዚህ ማርች ላይ እንሰጣቸዋለን አለች። ከዛ እሺ ብለን ወጣት። ከዛ ለካነሱ ማርች ላይ ዋና ኃላፊ ይሄዳል ወደ ይለቃል ይቀየራል። ይህንን ስሰማ እሱ ወዲያውኑ ሰልፍ ወጣል። ስናስቸግራቸው ከዛ ጠሩን አናገረ ነገር ነው። መጣልም ከሆነ ስጡን፣ ማለፍም ከሆነ ስጡን። ሳምንቱ ሰጡን ወረቀታችን። በጣም ጋይል ፈጠራ ጎበዝ ነው፣ አንባቢ ነው፣ ጸሐፊ ነው። ቁጭ ብሎ መጻፍ ነው ማንበብ ነው በጣም ጎበዝ ነው። ምን ማድረግ እንዳለብ ስለነገው ትሉ ምን መደረግ እንዳለበት በይበልጥ ለስደተኞቹ እና አደን ለአንድ አመት ኖርና ከዛ ሴትዮዋ አስረገች ውጭ ሀገር ለምን ሶስተኛ ገር ለማግኘት እዚህ ሀገር አደን አይመችም ወደ ሰናይሩ ሲባል ወደ ሰና ዞርም የስደተኞቹ ህይወት እና እንቅስቃሴ ከባህር ኃይል በኋላ የሰና ውስጥ ኢትዮጵያ ስደተኛ አለ ተብሎ የተነገረው በዳይል ምክንያት ነው። ዛሬ ስደተኛ ምን ማድረግ አለበት መብቱ ማስከበር አለበት ብሎ ይንቀሳቀስ ነበር። የመንታይምስ ላይ ይወጣ ነበር በየጊዜው ስለ ስደተኞች ስለምን መብት ይከራከር ነበር። እንኳን እዚያ እንኳን የመን አይደለም እዚህ እንኳን ሆኖ ስለ ስደተኛ ሆኖ ስለ የመኖች ስደት ይከራከር ነበር። በጣም ጠንካራ፣ በጣም አንባሪ፣ በጣም ጎዝ። እኔ እሱን በማጣቴ በጣም ነው የቆሰለው አንጀት በጣም ያዝ ነው። በጣም ጠንከር ግን የኢትዮጵያ ገይንም የኢትዮጵያ ገደኛ ማህበር ሲያቀው ያለፈ ሰው ቢኖር ዳንኤል ብቻ ነው። በጣም ያሳዝን።
በመጽሐፎችም እንደተተረከው ጉዟችሁ እጅግ ፈተና የተሞላ አደገኛ የሆነ ጉዞ ተጉዛችሁ ነው የመን የደረሳችሁት። ከዚያም በኋላ ግን ፈተናችሁ አላቆምም፣ የብዙዎች ፈተናም ነው። እስኪ በመጽሐፉ የሚተረከውን በመጠኑ እንመልከት። ዘላለም መጽሐፎቹን የማንበብ ዕድል አግኝተ ከሆነ እግረ መንገድህም ደግሞ እነሱ ከአዲስ አበባ ተነስተው በድሬዳዋ አድርገው ሲመጡ ጋብዘው እንደነበር አብረን ሂድ ብለው እንደነበር ጠቀስ አድርገህ ነበር። ያንንም ጨምረህ እስኪ አጫውተ።
እሺ፣ አመሰግናለሁ በድጋሚ አሉላ። አዎ፣ መጽሐፉን አንብቤዋለሁኝ። እንግዲህ እንደወጣ አካባቢ ነው ያነበብኩት። በጣም መሳጭ የሆነ ማንኛውም ሰው ያንን መንገድ እንዲያስበው የማያደርግ ምን ያህል መከራ፣ ስቃይ፣ ሰቆቃ የበዛበት የሴት ልጆች መደፈር፣ እንግዲህ በህገወጥ መንገድ ሰዎችን አዟሪዎች በምን አይነት ሁኔታ ሰዎችን እያጉላሉ እንደሚወስዱ ቁልጭ አድርጎ እስቀመጠበት ነገር ነው። አይንክ ምናልባት ስሙን በትክክል ባላቅም በሻሹ አይደለ ታምራት እዛ ላይ በሚሄዱበት ትንሽ የጀልባ ሞተር የመኪና ሞተር የተገጠመላት ጀልባ ላይ በጣም ብዙ ሰዎች ተሸክም ጨረሻ ላይ በክንፍና ክንፍ ዙሪያ ላይ ወይም በጫፍና ከፊት ሆነው የሚቆጣጠሩ ጨርቅ ላይ የተንጠለጠሉ የህገ ወጥ አዟሪዎች ወይም አሻጋሪዎች እነዚያ ሰዎች ሴቶችን እየመረጡ ራሳቸው አጠገብ እያስቀመጡ እነዚያን ሰዎች እንደገና ደግሞ ሴቶቹን እየደፈሩ እዚያው የሚያስቀምጡ ሲሞቱባቸው እንደገና ደግሞ እዚያው ውስጥ ባህር ውስጥ እየከተቱ የሚያልፉበት ትልቅ ጉዞ ነው። በጣም ከባድ ጉዞ እና ያንን ስታነብ እንባ እየተናነቀ ነው የምታነበው። የሚገርም ነገር ብዙዎቹን ጓደኞች በዚያ ሄደው ያለቁ ልጆች አሉ፣ ባህር ላይ ገብተው የሞቱ እና እነሱን እያስታወሰኝ ሁሉ ያነበብኩበት አጋጣሚ አለ። እኔ ካነበብኩት በኋላ እንግዲህ ብዙ ሰዎች አንብበውታል። ድምፃዊ ቴዲ አፍሮም ኮርኩም አፍሪካ ብሎ የዘፈነበት ዋነኛ ምክንያቱ እሱ እንደሆነ አውቃለሁኝ እና ኮርኩም አፍሪካን በደንብ አድርገህ ብትሰማው ያንን የስደት ህይወትን ነው የሚገልጸው በዚህ ባህር ላይ እንዴት ሰው እንደሚሞት በምን አይነት ሁኔታ ነው የሚሞተው የሚለውን ቁልጭ አድርጎ ያሳየ ነው። ዳኒ አሁንም ሊያበረክትልን የተዘጋጀበት ነገር ነበር። በሚኖርበት ኮዝዳኮት አካባቢ እንደዚህ ጥሩ ጥሩ ስራ የሰሩ ሰዎችን የመሸለም የማስታወስ እውቅና የመስጠት አይነት ፕሮግራም ሊያዘጋጀ ነበር እና እረፍት የሌለው ልጅ ነው። ሰዎችን ከመርዳትና የደረሰባቸውን ችግር የማጉላት ባህሪ ያለው ልጅ ነው እና በጣም የሚደነቅ ነው። እኔ በወቅቱ ከአዋሳ ተደብቄ ከነበረበት ቦታ ወደ ኬንያ ሲሄድ እንግዲህ ታምራትና እሱ ናቸው በብዛት ኮሚኒኬት የሚያደርጉኝ የነበረው። ጉዟችንን እንነጋገር ነበር። እንዴት ነው የማን ይቀድማል የማን ይቀድማል ሁሉን ባብራር ነበር እና እነሱ ወደ የመን ከሄዱ በኋላ ነው እኔ ወደ ኬንያ የገባሁት። የኔ ፈጣን ነበር ማለት ይቻላል። በተለይ እንደገባሁ አካባቢ ብዙ የኢትዮጵያ ነጻ ጋዜጠኞች ማህበር አባላቶችን አገኘው። መንገዱን እነሱ ነበሩ የሚያሳየኝ። ለምሳሌ እንደነ በፍቃዱ ሞረዳ የጦማር ጋዜጣ አዘጋጅ የነበረው እና ስለሽ የሚባል ጋዜጠኛ የነበረ ደሰን የሚል ጋዜጣ ላይ የሚሰራ የነበረ ልጅ፣ ሌሎችንም ያገኘኋቸዋሉ እነ ካሳሁን ለማ የሚባሉና እነሱ ነበሩ መንገዱን በሙሉ ረዱኝ። እውነትም አጠቃላይ የኢስት አፍሪካውም ዩኤንኤችሲአር ኬንያ ላይ ስለሆነ ያለው ተሰልፍም በጣም የጎላ ነበር እና የወጣንበት ወቅት ደግሞ የእኛ ጉዳይ በጣም ከፍተኛ ኢሹ ስለነበር ብዙ ጊዜም አልፈጀባቸውም ነበረ የእኛን ጉዳይ ለመቀበል። ከዛም በተወሰነ አጭር ርቀት ጊዜ ውስጥ የአኮሞዴሽን ሰጡን። ከአኮሞዴሽን በኋላ ያው ሪሴትልመንት ብለው ነው ቀጥታ በሪሴትልመንቱ መሰረት ወደ ሺካጎ ያመጣሁኝ። እስከዚያን ጊዜ ድረስ ራሱ ከዳኒ ጋር የነበረን ቁርኝት በጣም የተለየ ነበር። ታምራትን ያውቃል። የእነሱ ጉዳይ በጣም ተበላሽቶባቸው ምንም እንቅስቃሴ ሳይኖረው ሲቀር እኔ ከኢትዮጵያ ኮሚኒቲ አሶሴሽን ኦፍ ሺካጎ ጋር በመሆን የነበሩበትን ችግራቸውን ነግሬያቸው እነሱ በጣም ከፍተኛ ጥረት አደረጉ። ኢሚግሬሽን ሊፈቅድላቸው አልቻለም። ታምራት እንዳለው ዳኒ ለሰው ልጅ ኢነርጂ የሆነ ልጅ ነው። ሀሳብ የማመንጨት ባህሪው፣ ጽሁፉ ደግሞ ለህብረተሰብ የማሳወቁ እውነት ለመነጋገር እሱና ግሩም ተክለ ሃይማኖት በስደት ላይ እያሉ የስደተኞች ድምፅ ነበሩ እስከወጡበት ድረስ። ያው ግሩም ተክለ ሃይማኖት ወደ ኢትዮጵያ ገባ፣ ዳኒም ወደ አሜሪካ መጣ እና ስደተኞች በእነሱና በነ ነብዩ ሲራክ ነበሩ በተለይ አረብ ሀገር ላይ ሆነ የመን ላይ ያሉ ስደተኞች ድምፃቸው የሚሰማው የነበረው። ይህን ያህል ከራሳቸው አልፈው ለሰው የቆሙ ሰዎች ነበሩ እና ዳኒ ይህንን ባህሪውን ሁላችንም የምንወድለት ነው፣ ሁላችንም የምናደንቀው ነው።
ዘላለም መጽሐፉ ላይ የተነሱትን አንኳር ጭብጦች ያነሳኸው ሲዋን በሚል ርዕስ አማርኛ የጻፈው ትርጓሜው በዕብራይስጥኛ ግንቦት ማለት እንደሆነ እዛው መጽሐፉ ላይ ይናገራል። ግን ደግሞ ሌላ መጽሐፍ ተመልክቻለሁ፣ ወደ እንግሊዝኛ ተተርጉሞ ይመስለኛል። እኔ ዋና ቅጂውን የማየት እድል አላገኘሁኝም። አሁንም አማዞን ላይ የሚገኝ ነው። The Journey Today, 72 Hours in Sahara Desert and 41 Hours in Red Sea ይላል። ይሄው መጽሐፍ ሲዋን ነው የተተረጎመው ወደ እንግሊዝኛ? ከሆነስ ማን ተረጎመው?
ሲዋን ነው ራሱ ነው የተረጎመው። ከዛ በኋላ አርትዖቱን የህትመት ድርጅት ውስጥ ያሉ ነጮች ናቸው አርትዖቱን በደንብ የሰሩለት። ተመሳሳይ ነው፣ ሲዋን ነው ራሱ። ግን በተወሰነ መልኩ የተወሰነ ፖርሽን ላይ ሁለት ሶስት ምዕራፎች አዳዲስ የገቡበት አለው እዛ ላይ። ግን ሁለቱም መጽሐፎች አንድ ቅጽ ይዘው የወጡ ናቸው። ለውጭ ዜጎች ለማሳወቅ ያደረገበት እንትን ነው። እንደ ህልሙማ ቢሆን ኖሮ የዳኒ ህልም ሲዋንን በእውነተኛ ታሪክ ላይ የተመሰረተ እስከሆነ ድረስ በሙቪ ደረጃ ነጮቹ መጽሐፉን አግኝተውለት እንዲሰሩለት ሁሉ የሚመኝ ልጅ ነበር እና ለዚያም ነው ትልቁ ትግሉ የነበረው እኔ ባከፍሉ እንኳን ይሄንን ታሪክ ሰርተውት በዓለም ላይ ቢታወቅ ደስ ይለኛል ብሎ የሚል ልጅ ነበረ።
ታምራት፣ ወደ አንተ ልመለስ። በአንተስ በኩል በመጽሐፉ ሲዋን ስለተነሱ ታሪኮች ምን ትለናለህ? በጋራ ያደረጋችሁትን አደገኛ ጉዞ ተርካል። ያው ጉዟችሁ ነው በዚህ መጽሐፍ የሚነሳው እና ምን ይመስል ነበር? እንዴት ተጠነሰሰ ያ መጽሐፍ? በምን መልኩ በኋላ በዚህ ደረጃ ዳንኤል ያዘጋጀው? በቃ ኋላ በትርጉም የተሰራውንም ስራ የምታውቀው ካለ እሱንም ጨምረ።
የመን ከገባን በኋላ እያንዳንዱን ነገር ይጽፋል። እንደዚህ ነገር ተደርጎ እናወራለን። እንደዚህ እሱ መጽሐፍ ብቻ ይጽፋል። በጣም የሚጽፈው እና ያወራል። እንደዚህ ነገር ሲለው እንደዚህ ሰው ሲለኛና ለማስታወሰውን ይጽፋል፣ ይቀመጣል። በጣም ጎበዝ ነው። አሜሪካን ስገባ ይህን አደርጋለሁ ብሎ አልም ነበር እና ይህን ከማድረገው በፊት ዳየ ጠንከረት ምስክረት የሚናገረው ዩናይትድ ኔሽንን ዩኤንኤችሲአርን ያሸነፈ ብቸኛ ልጅ እሱ ነው። ጉራማይል የሚባል ጋዜጣ የመን እናሳትም ነበርና እያንዳንዱ ምክም በአማርኛ የተረጎመ ስለ ኢትዮጵያ ስደተኞችን ያነቃንቅና ስለነበረ አይወዱት ነበረ ሚኒስቸር እና በጣም በተዳርሱበት ነበረ በኬዙም በምኑም ይህንን ብቻ ናቸው። በኋላ የመን ታይምስ ላይ አንድ ታሪክ ወጣ። 9 ዓመት ልጅ አንድ የመናዊ ችግር ሲደርስበት $150 ልጁን ይሸጣል እና ይህንን በጉራማይሌ ጋዜጣ ያሳትማል። ይህንን ሲያሳትም አማርኛ ተናጋሪዎች የመኖች ይህን ሲያነቡ ሀገራችንን አሰደበ ብለው ድንገለዋለን ብለው ፎክረው በጣም ሲቀያስቱ ነበር እና በወቅቱ የመን ታይምስ ዋና አዘጋጅ የነበረችው ስሟን ለጊዜው ረስቼዋለሁ፣ እሷ ደንግጣ ራስን ጠብቅ አጉልቦት አትሁን ምናምን ብላ ነገር መከረችው። ከዛ እሷ ሪፖርት ለዊዛ ቦርደር ፈረንሳይ ያለው ሪፖርት አደረገች። በወቅቱ እነሱ ደንግጠው ስለነበረ ጀኔቭ እና አሜሪካን መጥተው ሪፖርት አደረጉ። እንግዲህ በአስቸኳይ ከሀገር እንዲወጡ ሲባል ለእኔ ፈቅደው እሱን ከለከሉት። እዛ ያሉት የምሳሌ የሚሰሩ እሱ ይታገላቸው ስለነበረ እያንዳንዱ ስደተኛ ኢራቂ አረቦቹ ይወጣሉ ስደተኛ እያስነሳብን ነው ብለው በጣም ጠምደውት ነበር እና በዚህ ወቅት ሲመጣልን ድል ለሁለታችን እኔ ፈቅደው እሱን አቆዩት። በዚህ ምክንያት ብቻውን ሰልፍ አድርጎ ታግሎ አሸንፋቸው እዚህ የደረሰው በጣም ጎበዝ ለኢትዮጵያን ካሱ የመላሉ ሴቶች ታላቅ ታጋይ ነበረ። የሚደርስባቸውን ሪፖርት ያደርግ ነበር፣ ይናገር ነበር። በቃ ያ ከአባራ ያልቀጥሎ የመን ውስጥ እንቅስቃሴ የፈጠረ ልጅ ቢኖር ዳንኤል በጣም ጎበዝ፣ በጣም ጠንካራ። እዚህም መጥቶ የመላሉች ከዛ እንዲወጡ እያንዳንዱ እርዳታ በጽሁፍ በገንዘብ በተለያዩ ጊዜዛቸው ነበረ። አሁን እንኳን እንዲታሞ ኢትዮጵያ ላለው ጉሩም የተለያዩ ጓደኞቹ የተለያዩ ቦታ ላሉ እርዳታ ይሰጣል። ብር ካለው ብር ላይ ለምን ዳ እንዴት አደርጋል ትጎዳል ተካፍለን እንኖር። በጣም ጥሩ በጣም እንጃ እውነት አንዳንድ ጊዜ እንባይም እንትን ይለኛል። ስለዚህ የዳንኤል ነገር እንዲህ በቀላል የሚነገር ነገር አይደለም፣ ግን ሳይታወቅ መሞቱ ብቻ ነው የሚያሳዝነው። ከሳምንት ነግሮ የነበረ ይህ ነገር በቃ ጠንክር ምናምን። ከዛ ስልኩን ብደውል ሳይነሳ ደንግጬ እኔ በጣም ሀብታሙ ቬጋስ ያለው ጓደኞች ነው ጽፎ ሲያዩት በጣም ጠንካራ። እኛ በችግር ላይ በነበርንበት ጊዜ ጋሽክቼ ሙላት፣ ድረስ ከበደ፣ ነፍሱን ይማረው፣ ታሙ አሰፋ ቬጋስ ያለው እነዚህ ናቸው በደንብ የኛን ትግል ውጤት እንዲያገኝ በማድረጋቸው አመሰግናለሁ። እሱም ሁል ጊዜ ያመሰግናቸው ነበረ። ግን ሳይደላው በሞቱ በጣም ያዝኛል። ዳንኤል በጣም ጠንካራ በጣም ጎበዝ ሰው ነበር።
ዘላለም ወደ አንተ ልመለስ ነው። የዛሬ 2 ወር ግድም ዳንኤል ወደ ሆስፒታል ሳይገባ በፊት አግኝቼው ነበር ብለኛል። ከ2017 አንስቶም በአውሮፓውያኑ አቆጣጠር የኩላሊት ህመም ከገጠመው በኋላ ጤና መታወኩ ብዙ እንዳላሰራው በህመም እንደቆየ ገልጸሃል። በምን አይነት ሁኔታ ውስጥ ነበረ መጨረሻዎቹን ሳምንታትና ቀናት የታመመባቸውን ረዘም ያሉ አመታት ምን ይመስሉ ነበር? በምን አይነት ሁኔታ ውስጥ ነበረ ዳንኤል?
ዳኒ ከ2017 ገደማ ላይ ነው ከሲያትል የሰሜን አሜሪካ ስፖርት ፌዴሬሽን የሚያዘጋጀው እግር ኳስ ደርሰን ከተመለስም በኋላ ነው። በእርግጥ እዚያ ነው የነገረኝ የሆነ ህመም ስሜት አለኝ ግን ገና አላወቅኩትም የሚል አይነት ነገር ነው የመጀመሪያው የነገረኝ የነበረው። ከዛ በኋላ ግን የዲያሊሲስ በሽተኛ እንደሆነ እና ኩላሊት ህጥበት እንደሚያደርግ ነገረኝ። ከታመመም በኋላ ቀደም ብዬ እንደነገርኩ ስራ ካቆመ ጊዜ ጀምሮ ለብዙ ጋዜጠኞች ህይወት ላይ የደረሰ ልጅ ነው። ከሚያገኛት 1000 ብር ከማትሞላ ብር ላይ ቆንጥሮ የሚሰጥ ሰው ነው። የዛሬ ወር አካባቢ ነው ተደዋወን። በጣም ለረጅም ሰዓት ነው ስናወራ የነበረው ስለ ኢትዮጵያ ነጻ ጋዜጠኞች ማህበር፣ እንዴት አድርገን እንመልሰው፣ ምን አይነት ህብረት ነው መኖር ያለበት፣ ተበታትነን መቅረት አለብን ወይ፣ በጋሽ ክፍሌ ሙላት የሚመራውን ነጻ ጋዜጠኞች ማህበር እንዴት አድርገን አመራሩ ኢትዮጵያ ውስጥ ሆኖ በዓለም አቀፍ ደረጃ ደግሞ የስምን እውቅና እንዲኖረው ምን ማድረግ አለብን የሚሉ ነገሮችን ተወያየን። ከዛ የተወሰኑ ሰዎች ጋር እነዚህ እንድታወራቸው እኮ ጥሩ አይዲያ አላቸው፣ ከእነሱ ጋር ሆነ አንተ ብትሰራ የተሻለ ነገር አለ በሚል ሀሳብ ሰጠኝ። በመጨረሻም ላይ ስንለያይ ዘላለም ያው ታውቃለህ አይደለ፣ ጽፌዋለሁ ግሩፓችን ላይ በዚህ 2 ቀን ውስጥ የኩላሊት ትክለ ነቀላ ላደርግ ሆስፒታል ገባለሁ አደራችሁን ጸልዩልኝ አለ። የመጨረሻ ቃሉ የነበረችው ማለት ነው። እና በማለፉ በጣም ልባችን ተሰብሯል፣ በጣም አዝነናል። ለቤተሰቦቹ፣ ለወዳጆቹ፣ ለጓደኞቹ በሙሉ መጽናናትን እንመኛለን። በዚህ ሁኔታ ማለፉ በጣም ከባድ ነው። እንደው ምናልባት ካላረዘምኩት በተለይ ዳኮታ ለሚኖሩ የኢትዮጵያን ኮሚኒቲ አባላቶችና ያችን አንድ ወር ሙሉ በሆስፒታል በተነበረበት ሰዓት ጠዋትም ቀንም ሌትም እየተፈራረቁ ኢትዮጵያኖችም ሶማሌዎችም ሲያሳክሙ የነበሩ ሲጠብቁ የነበሩ ሰዎችን በቃ አስከሬኑንም ለኢትዮጵያ ለመሸኘት ርብርብ ያደረጉትንም ሳላመሰግን ማለፍ አልፈልግም። አይሲ ውስጥ በነበረበት ሰዓት የነገረችኝ ሴት ሶማሌ ነች፣ አይሲ ውስጥ ነው እና ሊያናግር አይችልም፣ ጸልይለት ብላ ነው እሷ እንትን ያለችኝ።
የብዙዎችን ህይወት የቀጠፈውን አደገኛውን የባህርና የበረሃ ጉዞ ምናልባት በዛ መንገድ ለሚያልፉ ሌሎች በሚረዳ መንገድ ጭምር የራሳችሁን የስደት ጉዞ የተረኩ መጽሐፎች የጻፈ በስደትም ሆኖ እሱም መሰል በተለያዩ አካባቢ ያሉ ስደተኞችን ስደተኛ ጋዜጠኞችን ሲረዳ የቆየ መሆኑን የመሰከራችሁለትን በቅርቡ ከዚህ ዓለም በሞት የተለየውን ጋዜጠኛና ደራሲ ዳንኤል ገዛኸኝን ለማስታወስ በተሰናዳ ዝግጅት ነው ያገኘኋችሁ። ዘላለም ገብሬ፣ ታምራት ሰርቤሳ የቅርብ ወዳጆቹ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኛም ከልብ እናመሰግናለን አሉላ። ወንድማችንን፣ ጓደኛችንን፣ የሙያጋራችንን እንድናስታውሰው እንድናስበውና ለሌሎች የሰራውን ስራ የሲዋንን መጽሐፍም ሆነ ጆርኒ ቱዴ የሚለውንም መጽሐፍ እንደዚሁም ለሌሎችም እንዲደርስ ያደረገ ታላቅ ጋዜጠኛ ጓደኛችንን ወንድማችንን እንድናስታውሰው ስላደረከን ከልብ እናመሰግናለን።
ለዳንኤል ቤተሰቦችና ወዳጆች መጽናናት እንመኛለን። ቆንጂት የመን በነበረበት ወቅት በጓደኞቹ እንደተነገረው ዳንኤልን ጋዜጠኞች ጓደኞቹንም ሆነ በስደት ላይ ያሉ ሌሎች ወገኖቹን በመወከል የመን ውስጥ ከመንግስታቱ ድርጅት ስደተኞች ኮሚሽን ጋር ያደርግ እንደነበረው ሁሉ አደባባይ ወጥቶም በመናገር እናውቀዋለን። በጊዜው የገጠሟቸውን ችግሮች እየወጣ ሲናገር እናስታውሰዋለን እና ዳንኤልና እሱን የመሰሉ ብዙዎች ያለፉበትን መከራ ጥሩ አድርጎ በመጽሐፉ ተመዝግቦ እንዲቀመጥ አድርጓል። በየመንና በሊቢያ በመንገላታት ላይ የነበሩ ኢትዮጵያውያን የሚመለከቱ ዘገባዎች በፕሮግራሞቻችን ደጋግመን ስናቀርብ ብዙዎቹን አነጋግረሻል ቆንጅት።
አብረን አነጋግረናል ትዝ ይለኛል አሉላ፣ ቀደም ሲል ስለ ዜና ረፍቱም ስታወራኝ ደጋግመን እንዳነጋገር ነው። መጽሐፉን የማንበብ እድል ግን አላገኘሁም ነበር። እንግዲህ አሁን አድማጮችም ሁላችንም ልናነበው የሚገባ መጽሐፍ ይመስላል። ሲዋንም ዘ ጀርኒ ቱ ዴትም እንደዚሁ።
ትክክል ቆንጅት። ለእንግሊዝኛ አንባቢዎቹ ቅርብ ለማድረግ አንዳንድ ታሪኮች በአማርኛ ብቻ ይጻፉና ከአማርኛው አንባቢ ብቻ አይደርሱም። ግን የዓለም አቀፍ ችግር ነው። የእንግሊዝኛው ቅርብ ጊዜ ወጣ ነው። እኔም የእንግሊዝኛውን ቅጂ አላየሁኝም፣ የአማርኛውን ነው። እንዳልሽው የስደተኞች ጉዳይ ስደት አሁንም አላቆመምና ብዙዎች ሊያነቡት የሚገባ ይመስለኛል። የሚያልፉበትን ህይወት በገዛ ተሞክሮ የሚያሳይ ታሪክ ነው የጻፈው። በዚሁ እናበቃለን።
ለቤተሰቡ፣ ለዘመድ ወዳጆቹ፣ ለሙያ ባልደረቦቹ ሁሉ መጽናናትን እንመኛለን። አሉ ለሚያሳዝን ነገር ነው
በጣም። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
የምታደርሱንን አስተያየቶች እናስተናግዳለን።
ቀደም ብላችሁ በሰማችሁት የዳንኤል ገዛኸኝ ህይወትና ስራ በተዘከረበትም ስደትን የሚመለከቱ በየግላችሁ የምትነጋገሩባቸውን በፕሮግራሙ የተንጸባረቁ ሀሳቦችን ታደርሱን ትችላላችሁ። ከዚያ ቀደም ብሎ በቀረበውም ከመደነጋገር መነጋገር የሚለው ከግለሰብ ጀምሮ ቤተሰብና ሀገራዊ ጉዳዮች ላይ የሚነሱ ርዕሶች ላይ ዛሬ የደረሱትንም ችግሮች መነጋገርን አስፈላጊነት የአለመኖሩ የፈጠረው መሆኑን ነው ባለሙያችን የጠቆሙት። ቆንጅት እንግዲህ ጋባዥ ርዕሶች ይመስሉኛልና አድማጮቻችንን ማበረታታት ይኖርብን ይመስለኛል።
ልክ ነው። በኢሜይልም በፌስቡክ ገጽም እንደዚሁ አስተያየቶቻቸውን መስጠት ይችላሉ። ዳንኤል ገዛኸኝ ጋዜጠኛ የስደተኞች ስቃይ ጎልቶ እንዲታወቅ ስላደረገው ጥረት የምታውቁ ሌሎች በሱ ጥረት ተጠቃሚ ሆኛለሁ የምትሉ በሁሉም መልኩ የምታውቁትም አስተያየቶቻችሁን እንድትሰነዝሩ እንጋብዛለን።
ለምሽቱ ያልነውን ታዲያ በዚሁ መቋጨታችን ነው።
አሁን የቀረን
and birds that I hear.
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና አደሩ።